ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ዛሬ ምሽት ዝግጅታችን የሚጀምረው በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በምናደርገው ቆይታ ነው። ዛሬ ምሽት ወደ ሊባኖስ እናቀናለን። በዚያ በሚኖሩ ኢትዮጵያውያን ላይ ትኩረቱን ካደረገ ማህበር አባላት ጋር አጭር ቆይታ ይኖረናል። በድጋሚ አብራችሁን አምሹ። ወደ ዝግጅቱ እንሻገር። በሺዎች የሚቆጠሩ ኢትዮጵያውያን ከሚኖሩባቸው የመካከለኛው ምስራቅ አገራት መካከል አንዷ ሊባኖስ ናት። ሊባኖስ ለበርካታ ኢትዮጵያውያን የእንጀራ ቦታ የመሆኗን ያክል የዚያን ያሉ ደግሞ ሰብአዊ መብትን በሚጻረሩ አሰራሮች ምክንያት ብዙ ኢትዮጵያውያን የሚፈተኑባት ሀገር ናት። እነዚህ ፈተናዎች ለመቀነስ ለኢትዮጵያውያኑም ድምጽ ለመሆን የተቻላቸውን ያክል ጥረት እያደረጉ ከሚገኙ ማህበራት መካከል አንዱ መስዋዕት ይሰኛል። ዛሬ ስለ ማህበሩ እንቅስቃሴ ብሎም በዚያ ስለሚኖሩ ኢትዮጵያውያን የኑሮ መልክ የሚያስረዱን ሁለት እንግዶችን ጋብዣለሁ። እንግዶቼ ሳሙኤል ተስፋይና ራሄል ዘገየ ናቸው። ሳሙኤልና ራሄል እንኳን ወደ ስርጭታችን በሰላም መጣችሁ።
እንኳን በሰላም ቆያችሁ እንላለሁ።
በጣም አመሰግናለሁ። መልካም። ከሳሙኤል ጀምር። ሳሙኤል፣ በማህበሩ ውስጥ ያለህን ኃላፊነት ከነገርከን በኋላ ማህበሩ መቼ እንደተቋቋመና እንዲቋቋም ደግሞ ምክንያት የሆኑ ጉዳዮችን ለአድማጮች አጠር አድርገህ ብትነግረን።
መልካም። እንግዲህ እኔ አሁን ማህበሩን እየመራው ነው የምገኘው። በርግጥ ራሄል ዘገየ መስራች ናት የዚህ ማህበር። አሁን ግን እያስተዳደርኩት ያለሁት እኔ ነኝ ማለት ነው። እንግዲህ ማህበሩ ከተመሰረተ ቢያንስ ከስድስት አመት በላይ ሆኗል። በ2014 ዓመተ ምህረት ሚያዝያ ላይ ነው የተመሰረተው ለዚህ ሀገር በፈረንጆቹ አቆጣጠር ማለት ነው። እና እስካሁን ድረስ ዜጎቻችንን መሰረት ባደረገ ሁኔታ ላይ ከተለያዩ ድርጅቶች ጋር በመተባበር በራሳችንም ባለንም አቅም ጭማሪ በማድረግ ድጋፍ እያደረግን የምንገኝበት ሁኔታ ነው ያለው።
ለምስረታው ዋነኛ ምክንያት የሆኑ ጉዳዮች ምን ነበሩ? መጀመሪያ ላይ ሳሙኤል፣ ይህንኑ ጥያቄ አብረህ መልስልኝና ወደ ራሄል እሄዳለሁ።
መልካም። እንግዲህ ለምስረታችን ዋነኛ ምክንያት የሆነው ቀደም ብለህ እንደገለጽከው አንተ፣ እዚህ በሊባኖስ ውስጥ የሚገኙ ኢትዮጵያውያን እየደረሰባቸው ያለው ግፍና መከራ ከዛ ጋርም ተያይዞ ዜጎቻችን በተለያዩ የአቅም ማነስ ማለት የገንዘብ እጥረት ምክንያት ለችግር ተዳርገው እጅግ ከፍተኛ የሆነ ስቃይ እያሳለፉ በነበረበት በዛን ጊዜ የእኛ መደራጀት ወይም የእኛ መሰባሰብ እነዚህን ችግሮች ይቀንስልናል ወይም ይቀንስላቸዋል ብለን በማሰብ ነው የተደራጀ እና መሰራረታችን እርግጥ እጅግ በጣም ጥቂት ስለነበርን ብዙ የኢትዮጵያ ማህበረሰብ ማዳረስ ባለመቻላችን ነው እንግዲህ ይህንን ትልቅ የሆነውን መስዋዕት የሚባለው ማህበር እንድንመሰረት ያስፈልጋል።
ወደ ራሄል ልሻገር። ራሄል፣ እንግዲህ ከማህበሩ መስራቾች መካከል አንዷ ነሽ አንቺ። ሊባኖስ ውስጥ ደግሞ በተለይ በርከት ያሉ ሴት ትውልድ ኢትዮጵያን የሚኖርባት ሀገር ናት። እኒህን ትውልድ ኢትዮጵያን የሚፈትኑ ጉዳዮች ምንድን ናቸው? ከሚጋፈጧቸው ችግሮች መካከል የተወሰኑትን ለአድማጮች አጋሪልን።
እሺ፣ አመሰግናለሁ። ሴት በመሆኔ ማኳያ ብዙ ስደተኛው ሴት ነው ሊባኖስ ውስጥ በቁጥር ከ100 ከ150 አይበልጥም ሴት ወንዶቹ ያሉት በ100 በ200 ሺህ የሚቆጠረው ግን ሴቶቹ ናቸው። እና የሚደርስብን ግፍና በደል ይሄ ነው። ዳርቻ የለው። ከነጻ አገልግሎት ጀምሮ ከሬሲዝም ጀምሮ ከበሴትነት ከመጠቃቱ ጀምሮ ከሁሉም አኳያ ስታየው ከያቅጣጫው በሴትነት ስደቱን የምታሸንፈው አይደለም። ምክንያቱም ወደ ሀገር እንኳን ለመለስ ቢሉ ሴቶቻችን ኮንፊደንስ ኖሯቸው አይመለሱም። ሀገራችን ላይ ያለው የከረፍ ጀምሮ ያለው የድህነት መዋቅር እስካሁን አልለቀቀንምና እኔ ይሄ ተጨምሬ ቤተሰብ ላይ ሌላ ችግር ነው። ስለዚህ ችግሩን ልጋፈጣው በማለት እዚህ ቤተሰብ እየመሰረቱ የልጆቻቸው እንኳን የራሳቸው የሆነ ሌጋል የሆነ ወረቀት ሳይኖራቸው ኢንሹራንስ ሳይኖራቸው በእንግልትና በፈተና ላይ ያለን ዜጎች ነንና በዚህ ይሄንን ሁኔታ ለማሸነፍ ለመጋፋት ነው። እኔ እንኳን አንድ 20 አመት ሆኖኛል ትግሉን ከጀመርኩት 17 አመት ሆኖኛል ከኩያ ጓደኞቼ ጋርና በቅርቡ በቃ ከ8 አመት በፊት ግን በቃ ለምን አንድ ላይ ሆነ ፊልምና ቲያትር ፊልም እየሰራን ሀገሪቷ ላይ ያሉትን የሰራተኞች የማይግራንት ወርከርስ የሚባሉትን በንቁ እንዲነቃ ያደረገው ነገር ቢኖር መስዋዕት ነው እና መስዋዕትን ክሬት አድርገን ከዛ በፊት በሰራናቸው ፊልሞች ራሱ ህዝቡን ስንቀሰቅስ አሁን ያለንበት ደረጃ ላይ ደርሰናል። በእርግጥ ግን እንደዛም ሆኖ ፕሮፊቴብል አይደለም። በጣም አስቸጋሪ ህይወት እንደውም አሁን የበለጠ አስቸጋሪ ህይወት ውስጥ ገብተናል።
ራሄል እንግዲህ ቀደም ብለሽ እንደተከሽው ለአመታት እነዚህን ጥረቶች ስታደርጉ ነበር። ያን ያህል ግን ውጤትም እየተገኘ እንዳልሆነ በቅርብ ደግሞ እኛም የምንሰማው አለ። ሊባኖስ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ከሚታመሱ የመካከለኛው ምስራቅ አገሮች መካከል አንዷ ናት። በዚህ ሂደት ውስጥ ታዲያ የኢትዮጵያን መብት ለማስከበር ምን ያክል ጥረት እያደረጋችሁ ነው? የሚገጥሟችሁን ፈተናዎች ለማለፍስ ምን አይነት መላዎችን እየመጣችሁ ነው? በዚህ ጉዳይ ላይ ሳሙኤል ያንተን ሐሳብ ልስማና ወደ ራሄል መልሳለሁ።
መልካም። እንግዲህ አንተ በገለጽከው መንገድ አገሪቷ ላይ ያለ የፖለቲካና የኢኮኖሚ ችግር በከፍተኛ ሁኔታ ከነዋሪ ወይም ከዜጋው በበለጠ እጥፍ በሚባል ደረጃ ስደተኛውን እየጎዳ ያለው። ምክንያቱም እዚህ ያለው ስደተኛ ተከፋይነቱ በአሰሪዎቹ ነው። አሰሪዎቹ የደረሰባቸው የኢኮኖሚ ችግር ለስደተኛው ያለመከፈል ሁኔታን እንዲፈጠር አድርጎታል። ከዛ ውጪ ቅድም ራሄል እንደገለጸችው እዚህ ሀገር ላይ 250,000 በስደት መጥተው ህጋዊ ሆነው የሚኖሩ ሰዎች አሉ። ከነዛ ውጪ ኢትዮጵያኑ ከፍተኛውን ከ150,000 ያላነሰውን ቁጥር የሚይዝ ሆኖ ህጋዊ ሆኖ የሚሰራ ብቻ ነው። ህጋዊ ሆኖ የማይሰራ ወይም ደግሞ ያለው ርቀት እየተንቀሳቀሰ ያለው ቁጥር ደግሞ ከዛ አያንስም፣ ከ150,000 አያንስም። እነዚህ ሰዎች ወረቀት ስለሌላቸው ሌላው ወረቀት ያለው የሚያገኘውን ሰርቪስ ለማግኘት በጣም ከፍተኛ ችግር ውስጥ ነው ያሉት። ይሄን ህክምናን በተከራይቶ የመኖሩን ሁኔታዎች የበለጠ ከባድ እንዲሆን ያደረጉት ነው ያለው። ቀደም የገለጸችው ራሄል የገለጸችው አለ ቁጥሩ በጣም ከፍተኛ የሆነው የሀገራችን ዜጎች ልጆች ወልደው ቤት መስርቶ የሚኖሩበት ሁኔታ አለ። አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ የሆነ የመጣበት ሁኔታ ነው ያለው እና በደሉ እንዳለ ሆኖ ማለት ነው ኢኮኖሚው ያደረሰብን ያለው ጫና እጅግ በጣም ከፍተኛ ነው።
አመሰግናለሁ ሳሙኤል። ራሄል ወደ አንቺ ልመለስ። በሊባኖስ ውስጥ እንግዲህ የሚኖሩ ኢትዮጵያን ችግር በእነሱ ላይ ብቻ የሚቀር ችግር አይደለም። ሀገር ቤት በሚገኘው ማህበረሰብ ዘንድ የራሱን ተጽዕኖ ይፈጥራል። ከዛ ጋር ተሻግሮ ደግሞ በተለያዩ የውጭ ሀገራት በመላ ዓለም በሚኖሩ ኢትዮጵያን ላይም የራሱን ተጽዕኖ መፍጠሩ አይቀሬ ነው። ሁኔታውን ለማሻሻል ምን መደረግ አለበት ብለሽ ትመክሪያለሽ? በተለያዩ ሀገሮች የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የእናንተን ለመሰሉ ማህበራት ምን አይነት እገዛ ማድረግ አለባቸው ብለሽ ትመክሪያለሽ?
እሺ፣ አመሰግናለሁ። እርዳታው በጣም በእውነት በምን አይነት አቅጣጫ እንደምናገኘው ራሱ እየከበደን ነው የመጣው አሁን። ምክንያቱም እዚህ አገር ላይ ያለው ኢኮኖሚካሊ ፖለቲካሊ ያለው ችግር በጣም ለራሳቸው ለሀገሩ ተወላጆች አስቸጋሪ በሆነበት ሰዓት ለኛ ይሄንን አንጥተን ቤት በኩል አንጥተን እኛ ልጆች ህይወት እናሸንፋለን ስንል በጣም ከባድ ነው። ምክንያቱም የሌላው ሀገር ላይ ያለው ኢትዮጵያዊ በዚህ እርዳታ በሚባለው ነገር ላይ እየደከመ መጥቷል እና ይሄ ሌጋል እኛ ሌጋል የሆነ እንትን የለንም ሬጅስተር አልተደረገም መስዋዕት ምክንያቱም እዚህ ሀገር ላይ ሬጅስተር የማረግ ወረቀት እንኳን ያገሩ መኖሪያ የሰራተኝነት ወረቀት ስለሆነ ያለ ሌጋል የማረግ ኦፖርቹኒቲ ስለሌለ እንደዚህ እቺ በትንሽ በትንሹ አሁን ለምሳሌ ከአሜሪካ የተክላይማኖት ማህበረሰኞች አንዳንዴ ይረዱናል በለስኬት ቤተሰብ ላላቸው ልጆች አንድ ላይ እንዲሄዱ ልጆቹ ለሶስት ልጆች ያላቸው ልጆች ካሉ ከአቅማችን በላይ ሲሆን ወደ አሜሪካ ወዳሉ ሰዎች ነው የምንጮኸው። እነሱም ጋር አሁን ድካሙ እየመጣ ነው። ምክንያቱም ኢትዮጵያ ውስጥ ያለውም እርዳታ የድጋፍ እየበዛባቸው ነው፣ እዚህም ያለው እየበዛ ነው። የዚህ ደግሞ በጣም ከባድ የሆነው ከሀገር ውጭ ስለሆነ ያለው ኢማጂን ህክምና እንኳን የተስተካከለ ህክምና እንኳን ከፍለን የምናገኝበት አፖርቹኒቲ የለም። ግን ይሄን ነገር ፈር ለማስያዝ ኢትዮጵያኑ ከመረባረብ መቻል አለበት ብዬ ነው እምለው። ምክንያቱም ህፃናቶቹም እየተጎዱ ነው። እናት የተባሉትም ልጆች ያው ሳይፈልጉትም ፈልገውትም ያመጡ ልጆች አሉ። እነዚህ ልጆች መቼ ዜጎቻችን አይደሉም ማለት አትችልም። ምክንያቱም እዚህም ሌጋል አይደሉም፣ ኢትዮጵያም ሲገቡ እነዚህ ልጆች ሌጋል አይደሉም። እንደ ሁለተኛ ዜጋ ነው የሚቆጠሩት እዛም እዚህም። እዚህ በትክክል የሚፈልጉትን ነገር አያገኙም። ኢትዮጵያ ግን ምናልባት ቢያንስ የህክምና አፖርቹኒቲ ለልጆች ወይ የትምህርት አፖርቹኒቲ ይኖራቸዋል ብለን እናስባለን። እና እነዚህ ልጆች እንዴት ነው ሳፖርት አድርገን ወደ ሀገር ማስገባት የምንችለው? እንዴት ነው ይሄ ፈንድሬዚንጉ ወደዚህ ወደኛ የሚመጣው የሚለው ነገር ለእኛም ለራሱ ከባድ ነው። ስለ እውነት ከባድ ነው። እዚህ ሀገር ራሱ ሬጅስተር ካልሆነ ተጠያቂነት አለብህ። ገንዘብ በብዛት በምታስገባ ሰዓት ኬት ነው የሚለው ነገር አለ። ለኛም ግን በዚህ በሶስት ሰው በአራት ሰው በአምስት ሰው በትኬት ምናምን እነዛን ነገሮች እየላኩልን ሳፖርት ማድረግ እንችላለን። ግን ያን አቅጣጫው ነው የጠፋን። እንደዚህ እንደናንተ ጠይቆ በምን በኩል አደራጅቶ ሳፖርት የሚያደርገን ሰው ነው አቅጣጫው የጠፋብን። እና እዚህ ላይ ነው ያለ ነው ስቲል። እስካሁን ግን እየታገልን ነው፣ ከሌሎች ኦርጋናይዜሽኖች ጋር እየታገልን ነው በምግብ በተለይ በምግብ እርዳታ ላይ ስቲላን ኮንሰርን ወርልድ ዋይድ ለኢትዮጵያኑ ማክሲማም 320 ይሆናሉ። ወደ 600 ቤተሰብ ነው እየረዳልን ያለው። ከ300ዎቹ ቢያንስ የሌላ ሀገር ዜጎች ናቸው፣ ግን ግማሹ ለኢትዮጵያኑ ነው የተሰጠው። ምክንያቱም ኢትዮጵያኑ በጣም ሀይ ነምበር ስለሆነ ያለው እና የተወሰነ የወር የምግብ እርዳታ ከሌላ ኦርጋናይዜሽኖች ጋር እንደዚህ እየተባበርን ለጥቂቶቹ እያደረስን ነው። ግን እንዴት ነው በራሳችን የምንቆመው የሚለው ደግሞ ኢትዮጵያኑ ውጭ ያለው ሌላም ድርጅቶች ካሉ ሳፖርት ሊያደርጉን ይገባል ብዬ ነው የማስበው። በምን መልኩ ተገናኝተን በምን መልኩ ይሄን ነገር ማሸነፍ እንችላለን? ስፔሻሊ እኛ አሁን እኔ በጣም የጨነቀኝ ከእንግዲህ ከአንድ ከወር በኋላ ከሁለት ወር በኋላ ሪሊ ተመልሰው እነዚህ ልጆች ወደ ውጪ ጎዳና ላይ መውጣታቸው የማይቀር ነው። ምክንያቱም ልጆቻቸውን አስቀምጦ አንድ ቦታ ላይ አስቀምጦ ወደ ስራ ለመሄድ ለአንድ ልጅ በቀን 100,000 ሊባኒስ ፓውንድ ይከፈላል። 100,000 ሊባኒስ ፓውንድ ማለት በአሁን ሰዓት $3 ማለት ነው። እነዚህ ልጆች ደግሞ በሰዓት $100,000 አንድ ሰዓት ላይ በአንድ ሰዓት ይህን ብር አያገኙትም። በፊት $5 $6 ነበር የሚሰራው። አሁን ግን እቺ $3 በአንድ ሰዓት እንኳን ተሰርታ አትገኝምና የስራ ማፖርቹኒቲ ስለሌለ የኢትዮጵያኑ ይህንን ነገር በጥሞና አዳምጦት በምን መልኩ እጅ ለእጅ ተያይዘን ማሸነፍ እንደምንችል መንገዱ ከእናንተ ቢመጣ እኛ ደስ ይለናል።
መልካም ራሄል፣ እንግዲህ ስለመጪ ዘመን እቅዶቻችሁ ደግሞ በጥቂቱ እንነጋገር። እንዳልሽው የተለያዩ ተግዳሮቶች ቢኖሩም በተቻላችሁ መንገድ በዚያ ለሚኖሩ ትውልደ ኢትዮጵያውያን ድጋፍና እርዳታ ለማድረግ እየጣራችሁ ትገኛላችሁ። ለነሱ የጀመራችሁትን ድጋፍ በማስቀጠልም ሊሆን ይችላል፣ እንዲሁም ደግሞ ኢትዮጵያን ሰራተኞችን መብት በማስከበር ረገድ ምን ምን ነገሮችን ለማድረግ አስባችኋል? ሳሙኤል፣ በዚህ ጉዳይ ላይ የተወሰኑ ሐሳቦችን ተጋራን።
እሺ፣ መልካም። እንግዲህ ያው ሁልጊዜም እቅዶች ይኖራል። ምክንያቱም ትናንትና የነበርንበት ደረጃ አለ። የመከላከል አቅማችን፣ የመደገፍ አቅማችን ሁልጊዜም አንድ አይነት ሆኖ አይቀጥልም። ቁጥራችን በበዛና የችግሩ ሁኔታም በገዘፈ ቁጥር አዳዲስ ሐሳቦች አዳዲስ ድጋፎችን አዳዲስ ያሰራ ሁኔታዎችን መሰራችን ግድ ነው። ልክ እንደ ከዚህ ቀደሙ እንግዲህ ለሚቀጥለው ጊዜ የመጀመሪያውና ዋነኛው ነገር ማህበረሰቡን የግንዛቤ ማስጨበጫ ስራዎች መስራት ነው። በከፍተኛ ሁኔታ ወደዚህ ሀገር የሚመጣው የሚጠብቀው እዚህ ሀገር ሲመጣ የሚጠብቀው ምንድነው የሚለውን ኢትዮጵያ ውስጥ በተለያዩ ከተለያዩ ድርጅቶች ጋርም ሊሆን ይችላል በተለያዩ አማራጮች በመጠቀም ማህበረሰቡን ግንዛቤ ማስጨበጥ ነው አንዱና ትልቁ ሐሳባችን። ቀጣዩ ምንድነው እንደ መስዋዕት ሁልጊዜም አዳዲስ አባሎችን በማምጣት እነሱን የበለጠ በማደራጀትና ግንዛቤ በመጣት ጠንካራ ይሆኑ የተለያዩ ማህበራቶችን እየፈጠሩ ተደራጅተን ራሳችንንም ሌሎችንም እንደግፍባቸው ነው ሁኔታዎች መፍጠር ነው። ይሄ ከሬጅስትሬሽኑ ጋርም የተገናኘ ነው። ተቋም ከመፍጠርም አንጻር የተያያዘ ነው። ሁልጊዜም ተረጂዎች ሳይሆን ደጋፊዎች ራሳችን በራሳችን ችለን ምንሄድ መሆን መቻል አለብን ብዬ አስባለሁ። እንግዲህ ትልቁና ዋነኛው ሐሳባችን አዌርነሱ ላይ እና ትሬኒንግ በመስጠት ላይ ፎከስ አድርገን መንቀሳቀስ የምንፈልገው። ከዚህ ጋር ተያይዞ ግን እዚህ ያለው ማህበረሰብ በችግር ውስጥ ያለው ማህበረሰብ ድጋፍ ያገኝ የሚችልበትን ሁኔታ ወደ ሀገሩ ከመመለስም ጋራ በተያያዘ ይሄ የምግብ ድጋፉ የሕክምና ድጋፉ እንዳለ ሆኖ እዚህ ከተለያዩ ድርጅቶች ጋር በመተባበር የምንሰራው እንዳለ ሆኖ ወደ ሀገራቸው ተመልሰውም የሚኖሩበትን እዚህም የምግብ ድጋፍ የሚያገኙበትን ሁኔታ በበለጠ አጠናክረን ለመቀጠል ነው እንግዲህ ወደፊት ሀሳባችን።
በጣም አመሰግናለሁ። ወደ ማጠቃለያ ሐሳቦቻችን እንሻገር። ራሄል እንግዲህ የናንተ ድጋፍና የምትሰጡት አገልግሎት ሊባኖስ ውስጥ ባሉ ኢትዮጵያ ላይ የሚያተኩር ቢሆንም በአሁኑ ጊዜ በርካታ ወጣቶች ከኢትዮጵያ በመውጣት በተለያዩ የመካከለኛው ምስራቅ ሀገራት በመገኘትና መስራት ይፈልጋሉ። እነሱስ ሊያውቁት የሚገባው ጉዳይ ምንድነው ብለሽ ታስቢያለሽ?
እሺ አመሰግናለሁ። ሊያውቁት የሚገባው ነገር ቢኖር አረብ ሀገር ውስጥ ሲሄዱ ምን እንደሚያጋጥማቸው ምን እንዳለ የስራ ሁኔታ የሰዎችን ባህሪ የቋንቋው በመንበርቱ እንደሚግባቡ እነዚህ ነገሮች ኢትዮጵያ ውስጥ ቢያንስ እንኳን የትሬኒንግ ሴንተሮች ኖረው እነዚህ ልጆች ቢማሩ ቤዚክ ቋንቋ እንኳን የሚግባቡበት ሳይኖር ነው የሚመጡት። እንኳንስ ከአረቦቹ ጋር የቋንቋ ግንኙነት ሊኖር ይቅርና እርስ በርሳችን እንኳን ጉዳት ደርሶባቸው ልንረዳዳ አንችልም። ምክንያቱም በቋንቋ እንግባባም ብዙዎቹ ኦሮሚያ እና ከደቡብ በኩል የሚመጡ ልጆች በተለይ በብዛት ነው የሚመጡት። በቋንቋ እንግባባም ታመው እንኳን ህመማቸውን በትክክለኛ ገልጸን እንናገር ለዶክተር አንችልም። እነዚህ አይነት ቤዚክ የሆኑ ላንጉጅ የሆነ ቤዚክ የሆነ የስራ ትሬኒንግ በቃ ምክንያቱም ይሄ ስደት እንደማቆም አሁን በራሴ 95% አምኜበታለሁ። ምክንያቱም ትግላችን ከ17 ዓመት በፊት ጀምሮ ነበረ እና ይሄ ስደት እያቋረጠ ስላልሆነ አረባት ሀገር ላይ በተለይ እነዚህ ትሬኒንጎች መሰጠት አለባቸው። ቢያንስ ቤዚክ ላንጉጅ በቃ የስራ ሁኔታ የሰዎችን ባህሪ ለልጆቹ በጥብቅ መነገር ያለበት እንደገና መጥተው ወደዚህ ሀገር መጥተው ችግር ሲደርስባቸው የኤምባሲን ኮንታክት እንዴት እንደሚያገኙ የድርጅቶችን ኮንታክት እንዴት እንደሚያገኙ በምን በኩል መረዳት እንዳለባቸው ህጉ ለነሱ ምን እንደሚፈቅድላቸው ይሄንን አውቀው ቢመጡ በብዛት እንትን ጉዳት ላይ አይወድቁም ብዬ ነው የማስበው። ግን ምን ስለስራው አይዲያ ስለሁኔታው ምንም ነገር ሳያውቁ በድፍን መጥተው በሁለተኛው ቀናቸው በሶስተኛው ቀናቸው መሬት ውጭ አውጥተው ጥለዋቸው ታገኛለህ። እና ይህን ነገር መቅረፍ የሚቻለው መንግስት በተለይ እዛ ሀገር ላለ ይህንን ለሚያስብ ወይም ለሚሰራ ድርጅት ትልቁን አፖርቹኒቲ ሰጥቶ የትምህርት ሴንተር ቢኖር እኔ ይሄ ትንሽ ያቀልልናል ብዬ ነው የማስበው። አንተ ተግባብተህ ከሰራህ ሳይከፈልህ ሲቀር አልተከፈለኝም ብለህ ስላልከፈልሽኝ ወደዚህ ቦታ ላይ ደውላለሁ ማለት መቻል ያለብህ ሰው መሆን አለበት። ይሄን እንላለሁ። ይሄ ግንዛቤ ቢኖር ደስ ይለኛል።
እጅግ በጣም አመሰግናለሁ ሳሙኤል ተስፋዬና ራሄል ዘገዬ በሊባኖስ የሚኖሩ ኢትዮጵያውያን ጉዳይ ለማሳወቅ የሚጥረው መስዋዕት ማህበር አመራሮች ናችሁ። በዚያ ስለሚኖሩ ኢትዮጵያውያን ችግሮችና መፍትሄም ስለተባሉ ጉዳዮች ሐሳባችሁን ስላጋራችሁን በእጅጉ አመስጋኞች ነን። ዳግም መገናኘታችን አይቀርም። ለአሁኑ ግን በዚህ ልሰናበታችሁ። መልካም ምሽት፣ መልካም ቀን ይሁንላችሁ። በጣም አመሰግናለሁ ድጋሚ።
በጣም በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። በነገራችን ላይ ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ቀጣዩ ደግሞ ኤደን ገረሙ የምታስደምጠን የሳምንቱን አበይት የመዝናኛ ዜናዎች የሚያጋራን አፍታ ነው።
ኢትዮጵያዊቷ የድረገጽና የሞባይል ቴክኖሎጂ ዴቨሎፐር ቤተልሔም ደሴ ሪቤል ገርልስ በተሰኘው በዓለም ዙሪያ የተለያዩ በስራ መስኮች በጎ የሆነ ተጽዕኖ ያሳረፉና እያሳረፉ የሚገኙ ሴቶች ታሪካቸው በሚሰፍርበት የህፃናት መጽሐፍ ላይ ታሪኳ ሰፈረ። ሪቤል ገርልስ እንደ አውሮፓውያን አቆጣጠር በ2016 ዓ.ም በኤሌና ፋቪሊ አማካኝነት የተመሰረተ የልጆች መጽሐፍ ሲሆን በተለይም በዓለም ዙሪያ የሚገኙ ህፃናት ሴቶች በፖለቲካ፣ በሙዚቃ፣ ስዕል፣ መዝናኛ፣ ቴክኖሎጂ፣ አካባቢ ጥበቃ፣ መገናኛ ብዙሃን፣ ስነዜጋና በሌሎችም ዘርፎች ላይ የሚሳተፉ ሴቶችን እንዲያውቁና በእነሱ እንዲነቃቁ ያለመ መጽሐፍ ነው። መጽሐፉ ከዋና ደራሲዋ በተጨማሪም ኢትዮጵያዊቷ ጋዜጠኛ ሊሊ ወርቅነህን ጨምሮ የተለያዩ የስነ ጽሑፍ ባለሙያዎች የሚሳተፉበት ሲሆን ሴቶች ላይ ትኩረቱን አድርጎ በተለያዩ ርዕሰ ጉዳዮች ላይ የመቶ ሴቶች አንዳንዴም አጠር ባለመልኩ የ25 ሴቶች ታሪክ በመያዝ ለወላጆችና ለልጆች በሚመች አቀራረብ የሚታተም ነው። እስካሁን ድረስም ከ2 ሚሊዮን በላይ እትሞች በሰዎች እጅ ገብተዋል። ከነዚህ እትሞች በአንዱ ላይ የሰፈረችው ቤተልሔም ደሴ ውልደቷ በሐረር ከተማ ሲሆን ከ9 ዓመት እድሜዋ ጀምሮ በቴክኖሎጂ ስራዎች ላይ ስትሳተፍ ቆይታለች። ከ10 ዓመቷ ጀምሮ ኮምፒውተር ኮድ ማድረግ የጀመረችው ቤተልሔም በ12 ዓመት እድሜዋ የመንግስት የቴክኖሎጂ የደህንነት ቢሮ በሆነው ኢንሳ ውስጥ አገልግላለች። በኋላም ኤኒዋን ካን ኮድ ወይም ደግሞ ማንም ሰው ኮድ ማድረግ ይችላል በተሰኘ የቴክኖሎጂ መርሃ ግብር መስራች የሆነ ሲሆን የአይኮግላብ መስራችና ዋና ስራ አስፈጻሚ ናት። የጎንደር ዩኒቨርሲቲ ከሰሞኑ ባወጣው መረጃ መሰረት የኢትዮጵያን ሬነሳንስ ጆርናል ኦፍ ሶሻል ሳይንስ ኤንድ ሂዩማኒቲስ ወይም በግርድፉ የኢትዮጵያ የማህበረሰብ ሳይንስና የሰባዊነት ጥናት የተሰኘው እትሙ የዓለም አቀፍ ተመራማሪዎች ጥናታቸውን በሚያሰፍሩበትና መመዘኛዎችን በሚያነጻጽሩበት ስኮፕ በተሰኘው የምርምር እትም ላይ ጽሑፎቹን ማካተት ችሏል። ስኮፕስ በሳይንስ የማህበረሰብ ጥናት፣ ስነ ጥበብ፣ ሰባዊነት እንዲሁም ደግሞ ቴክኖሎጂ ላይ የሚሰሩ ጥናቶች የሚጣቀሱበት የጥናት መመዘኛና ዳታቤዝ ነው። ስኮፕስ ምሁራን እርስ በራሳቸው ከዓለም አቀፍ ተመራማሪዎች ጋር ስራቸውን ሊያስተያዩ፣ ጥናታቸውን ሊያዳብሩ እንዲሁም ደግሞ ስራዎቻቸው ዓለም አቀፍ ተደራሽ እንዲሆኑ ያግዛል። በሌላ ርዕስ ደግሞ ዩኒቨርሲቲው ማስተርካርድ ፋውንዴሽን ከተሰኘውና በታዳጊ ሀገሮች ውስጥ ከትምህርትና የፋይናንስ ተካታችነት ላይ ከሚሰራው ተቋም ጋር ባለው ግንኙነት ዙሪያ ሰሞኑን መክሯል። ማስተርካርድ ፋውንዴሽን ከጎንደር ዩኒቨርሲቲ ጋር በመሆን አካል ጉዳተኞችና የተለያዩ የኑሮ ችግር ያለባቸው ተማሪዎች የስኮላርሺፕ ወይም የትምህርት እድል እንዲያገኙ በማድረግ ላይ እየሰራ ይገኛል። ፓን አቆጣጠር በ2019 ዓ.ም በተተኮሰበት ሽጉጥ በጥይት ተመቶ የሞተው የወልደት ስሙ ኤርሚያስ ዮሴፍ አስገዶም ወይም ራፐር ኒፕሲ ሃስል ከሰሞኑ ተወልዶ ባደገባት በሎስ አንጀለስ በሆሊድ ዋክ ኦፍ ፌም ላይ የመታሰቢያ ኮከብ ተበርክቶለታል። ከኤርትራዊ አባትና ከአሜሪካዊት እናት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተወለደው ኒፕሲ በ61ኛው የግራሚ የሙዚቃ ሽልማት ላይ ምርጥ የራፕ አልበም በሚል ስራዎቹ የተመረጡለትና እንደ ጄዚና ዲጄ ካሊድ ከመሳሰሉ ሰዎች ጋር የሰራ ዝነኛ ራፐር ነበር። ከሙዚቃ ስራዎቹ ውጪ ማራቶን በተሰኘ ልብስ ቤት በመክፈት ከዚያ በሚያገኘው ገቢ በአካባቢው ላሉ ጥቁር ታዳጊዎች የስፖርትና የሙዚቃ መጫወቻ ስፍራዎችን በመገንባት ሰናይ የሆነ ተጽዕኖን ለማምጣት በሚያደርጋቸው ስራዎቹም ይታወሳል። በመታሰቢያ የሽልማት ስነ ስርዓቱ ላይ የአርቲስቱ የረጅም ጊዜ የፍቅር አጋሩ ላውረን ነንደን ንግግር አድርጋለች።
Nip would have been honored by this moment.
መላውን ሎስ አንጀለስን ወክዬ መናገር የምችል ይመስለኛል። ኒፕሲ ለታላቅነት የተጠራ ነበር። ይሄ ሁኔታ ደግሞ ሁሉንም ያጎላዋል ያለች ሲሆን ኒፕሲ ቢኖር ኖሮ ክብር ይሰማው ነበር። እንደሚመስለኝ ለምትሹት ነገር ካልታገላችሁ ወደፊት መራመድ እንደማይቻል ሁሉም እንዲያስተውስ የሚሻ ይመስለኛል። ይሄ ማለት ግን የመጣችሁበትን የተወለዳችሁበትን መዘንጋት ማለት ሳይሆን ሁኔታውን ወደ በጎ ለመቀየር መጣር ማለት ነው። ይሄንን ኮከብ ሁሉም ስታዩ ወደ አለማችሁ በሌለበት እንዳትጓዙ ያሰራችሁን በሙሉ አሽቀንጥራችሁ የምትጥሉበት እንዲሆን ያበረታታችኋል ብዬ አምናለሁ ስትል ንግግሯን ፈጽማለች። ከአሜሪካ ድምጽ ለተጠናቀረው የምስናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከቱ የመጨረሻ ዘገባው ከኬንያ ወስደናል። ኬንያ ውስጥ የማገዶ አማራጭ ያጡ ነዋሪዎች ፊታቸውን ወደ ፕላስቲክ ከረጢቶች እያዞሩ ነው። የኤፒ ዘገባ ድረጅ ደስታ አቀርበዋል።
ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከተጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሊ ኮርጊቾ ማለት ሰዎች ተከሻ ለተከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ተጨቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው። ፐርሲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርግቾ ውስጥ ላለፉት 20 ዓመታት ኖረዋል።
ሕይወት እጅግ አስቸጋሪ የሆነ በመምጣቱ ከሰል ለመግዛት አቅሙ የለኝም። ለልጆቼ ምግብ የማበስለው ከቆሻሻ መጣያዎቹ ስፍራ የሰበሰብኳቸውን የላስቲክ ከረጢቶች ፌስታሎች አንድ እጄ ነው። አሁን ስለ ጤንነቴ በጣም ሰግቻለሁ። ምክንያቱም ደረቴ ላይ ህመም ይሰማኛል። ይህ ቤት መስኮት የለውም። ከሚነደው ላስቲክ የሚወጣው ጭስ መውጫ ስለሌለው እዚሁ ቤት ውስጥ ይቀራል።
የኒያምቡራ ቤት መስኮቶች የሌሉት በመሆኑ ጭሱ እዚያችው እንደ ሳሎን፣ እንደ መኝታ ቤትም ሆነ ማብሰያ ክፍል ሆና በምታገለግለው አንዲት ክፍል ውስጥ ታፍኖ ይቀራል። የጤና አጠባበቅ አገልግሎት በሌለው ኮርግቾ የሚኖሩ ሰዎች ለኤችአይቪ፣ ለአደገኛ እጾችና የአልኮል ሱሶች እንዲሁም ለቤት ውስጥ ጥቃት የተጋለጡ ናቸው። ዓለም አቀፉ የኢኮኖሚ ቀውስ ያመጣው ግሽበት ደግሞ ችግሩን ይበልጥ አባብሶታል። የኑሮ ሁኔታቸው እጅግ በከፋው ድህነት የሚገለጽ ሲሆን እንደ ከሰልና ጋዝ በመሳሰሉ የኃይል ምንጮች ውድነትም በጣም የተጎዳ ነው። በዚህ የተነሳ ቤተሰቦች ምግብ ለማብሰል የሚጠቀሙት በአብዛኛው ለምግብ ማሸጊያነት ከሚሰራው ፕላስቲክ የተሰራውን የላስቲክ ከረጢት ነው። ምግብ ቤቶችም ተመሳሳይ ለውጥ ማድረጋቸው ተመልክቷል። ላለፉት 15 ዓመታት የምግብ ቤት አገልግሎት ሲሰጡ የቆዩት ሞኒካ ዋንጅሩ እንዲህ ብለዋል።
ድሮ
የማበስለው በእንጨት ማገዶ ነበር። እየተወደደ ሲመጣ ግን ማሮንዶ በተባለው የላስቲክ ከረጢት መጠቀም ጀመርኩ። ምክንያቱም ርካሽ ነው። ይህንን ማሮንዶ የላስቲክ ከረጢት መጠቀም ከጀመርኩበት ጊዜ አንስቶ ከማንም ወገን የቀረበ ቅሬታ አልሰማሁም።
የዚህ ምግብ ቤት ደንበኛ ከሆኑት መካከል አግነስ ዋሂቲ አንዷ ናቸው።
በናይሮቢ ጎዳና የምኖር እናት ነኝ። ከተማ ውስጥ ያለው የምግብ ዋጋ ውድ በመሆኑ እዚያ ለመመገብ አቅሙ የለኝም። ከሰልም ውድ ነው። ፓራፊንም ውድ በመሆኑ ጋዝ ለመግዛት አቅሙ የለኝም። ስለዚህ ወደዚህ ሴት የምመጣው ምግቡን በማሮንዶ የላስቲክ ከረጢት የምታበስል በመሆኑ የምግቡ ዋጋ ከሆቴሎች የረከሰ ነው።
የሰዎቹ የጤና ወጪ ግን እጅግ ከፍተኛ ነው የሚሉት የህዝብ ጤና ባለሙያ ፈይት ሙሃንጃ እነዚህ የሚነዱ ላስቲኮች ጋዝ የሚያመነጩ መሆኑን ይናገራሉ።
Burning of these plastics produces gases. An example of the gas
እነዚህን ላስቲኮች ማቃጠል ጋዞችን ይፈጥራል። ለምሳሌ ዳይኦክሲሊን የተባለው ለሰውነት እጅግ ጎጂ የሆነው አደገኛና መርዛማ ጋዝ ይፈጠራል። ያ ግለሰቦችን ተላላፊ ላልሆኑ እንደ ሳምባ ካንሰር ለመሳሰሉ በሽታዎች ያጋለጣቸዋል። ጋዙ ወደ ሰውነት ቆዳ ውስጥም በቀላሉ ስለሚገባ የቆዳ ሽፍታን ያስከትላል። በተጨማሪም የኦክሲጅን እጥረትና ድካምም ስለሚፈጥር በተለይም ለዚህ ጋዝ የተጋለጡ ሰዎች ራስ ማዞርና የራስ ምታት ያጠቃቸዋል። ጋዙ እርጉዝ በሆነች እናት ማህፀን ክፍል ውስጥ ገና ወዳልተወለደው ጽንስም ሊሸጋገርም ይችላል። ሌላው እነዚህ ጋዞች በእንስሳትና ተክሎች አማካኝነት እየተላለፉ ስለሚመጡ የምንጠጣውን ውሃና የምንበላውን ምግብ ሁሉ የተበከለ ሊሆን ይችላል።
የላስቲክ ከረጢቶቹ ርካሽና በቀላሉ የሚገኙ ናቸው። ግላዲስ ማቡሩ ለበርካታ ዓመታት ሲሸጧቸው ኖረዋል። ይሁን እንጂ ግን ደንበኞቻቸው አሁን የሚገዟቸው ለተለየ ዓላማ ነው።
እነዚህን ላስቲኮች የምንገዛቸው ከድርጅቶች ሲሆን ከዚያም እንሰፋቸዋለን። የምንሸጣቸው በቆሎና ባቄላዎች በማድረቅ ለሚጠቀሙባቸው እንዲሁም ደግሞ ጋዝ ወይንም ደግሞ ፓራፊን መግዛት ለማይችሉ በየቤታቸው ወይም ደግሞ ጎዳና ላይ ምግብ ለሚያበስሉ ሰዎች ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። ነገ ሰው ይበለን። መልካም ምሽት ይሁንላችሁ።